የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ የክርስቲያን ማኅበረሰቦች ዘንድ የጌታችን የኢየሱስ ክርስቶስ ልደት በደማቅ መንፈሳዊ ሥነ ሥርዓት ተከብሮ ማለፉን ቀደም ሲል መዘገባችን ይታወሳል። በዛሬው ዕለት ደግሞ የመጀመሪያው የቤተ ክርስቲያን ሰማዕት በመባል የሚታወቀው የቅዱስ እስጢፋኖስ ዓመታዊ በዓል እየተከበረ ይገኛል። ቅዱስነታቸው በዛሬው ዕለት በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናንና የአገር ጎብኚዎች በዕለቱ የእግዚአብሔር ቃል ላይ ተመርኩዘው ያደረጉትን ስብከት እንደሚከተለው ተርጉመነዋል። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።
Cari fratelli e sorelle, buongiorno. Dopo aver celebrato la nascita di Gesù, oggi celebriamo la nascita al cielo di Santo Stefano.
የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ? የጌታችን የኢየሱስ ክርስቶስ በምድር ላይ መወለዱን ካከበርን በኋላ ዛሬ ደግሞ የመጀመሪያው የቤተ ክርስቲያን ሰማዕት የሆነው ቅዱስ እስጢፋኖስ ወደ ሰማይ መወለዱን እናከብራለን። በአንድ በኩል ሲታይ በሁለቱ ክስተቶች መካከል ምንም ትስስር ያለ አይመስልም። እውነታው ግን የሚያሳየን በጣም ጠንካራ የሆነ ትስስር በመካከላቸው እንዳለ ነው። በትላንትናው ዕለት በተከበረው የጌታችን የኢየሱስ ክርስቶስ የልደት በዓል ላይ በሥርዓት አምልኮ ወቅት በታወጀው የእግዚአብሔር ቃል ላይ ቃል ሥጋ ሆነ በመካከላችንም አደረ የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ የሚለውን ማንበባችን ይታወሳል። ቅዱስ እስጢፋኖስ የሕዝቡን መሪዎች አናውጧቸው ወይም አስጨንቋቸው ነበር። ምክንያቱም በመንፈስ ቅዱስና በእምነት ተሞልቶ የሐዋርያት ሥራ ምዕራፍ 6 ቁጥር 15 ላይ እንደተጠቀሰው ስለነበረ አስጨንቋቸው ነበር። በጣም ጥልቅ የሆነ እምነት የነበረውና እግዚአብሔር በአዲስ መልክ በሕዝቦቹ መካከል እንደሚኖር ይመሰክር ነበር። እውነተኛው የእግዚአብሔር ቤተ መቅደስ ኢየሱስ እንደሆነ ያውቅም ነበር። ከኃጢአት በቀር እኛን በመምሰል ይህ ዘላለማዊ የሆነ ቃል በመካከላችን ለማደር መጣ። ነገር ግን እስጢፋኖስ በኢየሩሳሌም የሚገኘው ቤተ መቅደስ ይጠፋል ብሎ በመስበኩ የተነሳ ተከሰሰ። በርሱም ላይ ተቃጥቶ የነበረው ክስ ምክንያቱም ይህ የናዝሬቱ ኢየሱስ ይህንን ስፍራ እንደሚያጠፋና ከሙሴ የተቀበልነውን ወግ እንደሚለውጥ ሲናገር ሰምተነዋል በማለት ይከሱታል። የሐዋርያት ሥራ ምዕራፍ 6 ቁጥር 14 ላይ እንደተጠቀሰው በርግጥ ይህ የኢየሱስ መልእክት ምቹ የሆነ መልእክት አይደለም። እኛም ምቾት እንዲሰማንም አያደርግም። ምክንያቱም ዓለማዊነትን የተላበሰ ሃይማኖታዊ ሥልጣንንና ሕሊናንም ስለሚያነሳሳ ነው። እርሱ ከመጣ በኋላ ግን መንፈሳዊ ለውጥ ማድረግ፣ አስተሳሰባችን መቀየር፣ የባለፈው ጊዜ አስተሳሰቦችንም አውልቀን መጣል ይኖርብናል። እስጢፋኖስ እስከ መጨረሻው የሕይወቱ ፍጻሜ ድረስ የእምነቱን ማዕለቅ ሙሉ በሙሉ በኢየሱስ ላይ ጥሎ ነበር። እርሱ በሕይወቱ ማብቂያ አካባቢ ላይ እስጢፋኖስም እየወገሩ ሳለ ጌታ ኢየሱስ ሆይ ነፍሴን ተቀበላት የሚለውንና ከዚያም ተንበርክኮ በታላቅ ድምፅ ጌታ ሆይ ይህንን ኀጢአት አትቁጠርባቸው ብሎ ከጸለየ በኋላ አንቀላፋ። የሐዋርያት ሥራ ምዕራፍ 7 ቁጥር 59ና 60 ላይ እንደተጠቀሰው ኢየሱስ በመስቀል ላይ የተናገራቸው አባት ሆይ መንፈሴን በእጅህ አደራ ሰጣለሁ የሉቃስ ወንጌል ምዕራፍ 23 ቁጥር 46 ላይ ብሎ የተናገረውና አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው የሉቃስ ወንጌል ምዕራፍ 23 ቁጥር 34 ላይ ለሚሉት የኢየሱስ ቃላት እስከ መጨረሻው ድረስ እስጢፋኖስ ታማኝ ነበር። እነዚህ የእስጢፋኖስ ቃላቶች ሊከሰቱ የቻሉት የእግዚአብሔር ልጅ ወደ ምድር መጥቶ ስለ ሞተና ከሙታን ስለ ተነሳ ብቻ ነው። ከእነዚህ ክስተቶች በፊት ግን እነዚህ ቃላት በሰውኛ አንደበት ለመግለጽ የሚከብዱ ቃላት ናቸው። እስጢፋኖስ መንፈሱን እንዲቀበል ኢየሱስን ይለምነው ነበር። በእርግጥ ከሞት የተነሳው ክርስቶስ ጌታ ነው፣ እናም እሱ በእግዚአብሔርና በሰዎች መካከል የሚገኝ ብቸኛው ሸምጋይ ነው። እኛ በሞታችን ጊዜና ሰዓት ብቻ ሳይሆን በሁሉም የሕይወት ዘመናችን ጭምር ሸምጋያችን ነው። ያለ እርሱ ምንም ነገር ማድረግ አንችልም። ስለዚህ እኛ ሕፃኑ ኢየሱስ በተኛበት በግርግም ፊት ለፊት ቆመን እንዲህ ብለን እንጸልይ። ጌታ ኢየሱስ ሆይ፣ መንፈሴን ወደ አንተ አቀርባለሁና ተቀበለኝ ብለን መጸለይ ያስፈልጋል። ምክንያቱም የእኛ የመኖር ሕልውናችን መልካምና ከወንጌል ጋር የተጣመረ እንዲሆን እንዲያደርግልን ነው። ኢየሱስ በመካከላችን የሚገኝ አስታራቂ ነው። ከአብ ጋር ብቻ ሳይሆን እኛንም እርስ በርሳችን እንድንታረቅ ያደርገናል። እርሱ ከወንድሞቻችን ጋር ኅብረት እንድንፈጥር ሁሉንም ግጭቶችና ቅሬታዎችን በማስወገድ እንድንኖር የሚረዳን የፍቅር ምንጭ ነው። ለእኛ ሲል የተወለደውን ኢየሱስን እንዲረዳንና እነዚህን ሁሉ አብን ማመንና ባልንጀራችንን መውደድ የሚሉትን የማይነጣጠሉ ባሕርያትን እንድንላበስ እንዲረዳን ልንጠይቀውም ይገባል። ምክንያቱም እነዚህ ሁለት ባሕርያት ሕይወታችንን የሚቀይሩና ሕይወታችን ይበልጡኑ ያማረና ፍሬያማ እንዲሆን ስለሚያደርጉት ነው። የአዳኛችን እናት የሰማዕታት ሁሉ ንግሥት ለሆነችው እመቤታችን ቅድስት ድንግል ማርያም ጸሎታችንን እናቅርብ። ምክንያቱም ኢየሱስ የሕይወታችን ጌታ መሆኑን እንድንቀበልና በጥንካሬ የተሞላን የእርሱ መስካሪዎች እንድንሆን በተጨማሪም ቅዱስ ወንጌልን በታማኝነት በመመስከራችን የተነሳ የሚደርስብንን መከራ በጥንካሬ መጋፈጥ እንችል ዘንድ ስለምትረዳን ነው። ክቡራንና ክቡራት አድማጮቻችን፣ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በዛሬው ዕለት የተከበረውን የመጀመሪያው የቤተ ክርስቲያን ሰማዕት የሆነው የቅዱስ እስጢፋኖስ በዓል በተከበረበት ወቅት ያሰሙትን ስብከት ሙሉ ይዘቱን ነበር። አብራችሁን በመሆን ስለ ተከታተላችሁን ከልብ እናመሰግናለን።